Hagyanya report.
ኢትዮጵያውያን የወተት ፍጆታቸው ዝቅተኛ ነው ተባለ። የዓለም ጤና ድርጅት ካስቀመጠው የ200 ሊትር አመታዊ ፍጆታ መጠን ጋር ሲነጻጸር የኢትዮጵያውያን የወተት ፍጆታ በ180 ሊትር ያነሰ ነው ተብሏል። በቀንድ ከብቶቿ ከአፍሪካ አንደኛ ደረጃ ላይ ተቀመጠችውና ከ60 ሚሊዮን በላይ የቀንድ ከብቶች በመያዝ ቀዳሚዋ ሀገር የሆነችው ኢትዮጵያ ህዝቧ ወተት እየጠጣ አይደለም ተብሏል። ያንድ ኢትዮጵያዊ ዜጋ አመታዊ የወተት ፍጆታ በአማካይ ካይ 20 ሊትር ነው ተብሏል። ይህም የዓለም ጤና ድርጅት ካስቀመጠው የ200 ሊትር አመታዊ ፍጆታ በ180 ሊትር ያነሰ መሆኑ ተገልጿል። በቅርብ በተጠና ጥናት መሰረት ኢትዮጵያ በአመት ውስጥ ከ22 ቢሊዮን ሊትር በላይ ወተት የማምረት አቅም ያላት ቢሆንም በአመት 4.9 ቢሊዮን ሊትር ብቻ እንዳመረተች የኢትዮጵያ የምግብና መድኃኒት ባለስልጣን የእንስሳት ተዋጽኦና የአልሚ ምግቦች ኢንስፔክሽን ዴስክ ኃላፊ የሆኑት መሐመድ ሐሰን ለአርት ቴሌቪዥን ተናግረዋል። ባለሙያው ኢትዮጵያ ካላት የወተት ሀብት አንጻር የወተት ምርት እየተጠቀመች ነው ለማለት አያስደፍርም ብለዋል። የወተት ምርት ጥራትና ንጽህና አሳሳቢነት፣ የፍላጎትና አቅርቦት አለመጣጣምና የማቀነባበሪያ ፋብሪካዎች ቁጥር እጅግ አነስተኛ መሆን በዋናነት እንደ ምክንያት ተጠቅሰዋል። በሌላ በኩል ከወተት አቅራቢዎች ተነስቶ ተጠቃሚዎች ጋር እስኪደርስ ድረስ 4 ጊዜ ውሃ እንደሚቀላቀልበት የተነገረው ምርት 60 በመቶ ውሃ የያዘ ነው ተብሏል። ይህም ከወተትነት ይልቅ ወደ ውሃነት የቀረበ ነውም ተብሏል። በኢትዮጵያ የልጅነት እርግዝና አሳሳቢ የሆነ ነው ተባለም። በኢትዮጵያ ከእድሜ በታች የሆነ የልጅነት እርግዝና በከፍተኛ ሁኔታ እየተስተዋለ ይገኛል ሲል ጤና ሚኒስቴር አስታውቋል። በሚኒስቴሩ የቤተሰብ እቅድ ጤና አገልግሎትና የአፍላ ወጣቶች ጤና መሪ ስራ አስፈጻሚው ዶክተር ታደለ ከበደ እንደተናገሩት በኢትዮጵያ የእናቶችንና የህፃናት ጤና ከመጠበቅ አንጻር በርካታ ስራዎች እየተሰሩ ቢሆንም የእናቶችና ህፃናት ሞትን ሙሉ በሙሉ ማስቀረት አልተቻለም ብለዋል። መከላከል የማይቻሉ የእናቶችና ህፃናት ሞቶች ቢኖሩም እንዲያሉትን ህልፈቶች ግን መከላከል የምንችላቸው ናቸው ያሉት ዶክተር ታደለ የልጅነት እርግዝና በአሁኑ ወቅት አሳሳቢ ደረጃ ላይ ደርሷል ብለዋል። ይህም ችግር በጋብቻ ውስጥ የሚፈጸም በመሆኑ ሁኔታውን በስፋት እንዲከብድና እንዲስተዋል አድርጎታል ብለዋል። የልጅነት እርግዝና በሀገር ደረጃ 13 በመቶ ደርሷልም ብለዋል። ታዳጊዎች በጋብቻ ውስጥ በሚሆኑበት ወቅት ለእርግዝና የመጋለጥ እድላቸው ከፍተኛ መሆኑን የገለጹት ዶክተር ታደለ ይህ ጉዳይ ሁኔታውን እንዲባባስ አድርጎታል ብለዋል። ከፍተኛ ቁጥር እንዳለው የሚነገርለት የልጅነት እርግዝና አዲስ አበባን ጨምሮ በኢትዮጵያ የተለያዩ ከተሞች ችግሩ ይስተዋላልም ተብሏል። ጉዳዩ በወሊድ ጊዜ በማህፀናቸው ላይ በሚከሰት ችግር ለሞትና ለፊስቱላ የሚኖራቸውን ተጋላጭነት ከፍተኛ እንዲሆን እያደረገው በመሆኑ ችግሩን ውስብስብ አድርጎታልም ብለዋል። ያፒ መርከዚ በዓለም አቀፍ የግልግል ዳኝነት ኢትዮጵያን ከአንድ ቢሊዮን ዶላር በላይ የካሳ ክፍያ የጠየቀበት ክስ አብዛኛው ውድቅ ሆነ። የኢትዮጵያ ምድር ባቡር ኮርፖሬሽን የአዋሽ ኮምቦልቻ ሐራ ገበያ የባቡር መስመር እንዲገነባ ከተዋዋለው የቱርኩ ስራ ተቋራጭ ያፒ መርከዚ ክስ ቀርቦበት ነበር። የቱርኩ የስራ ተቋራጭ ያፒ መርከዚ በሰሜኑ ጦርነት ምክንያት ስራው በመስተጓጎሉና በመዘረፉ የኢትዮጵያ ምድር ባቡር ኮርፖሬሽን 1 ቢሊዮን ዶላር ካሳ እንዲከፍለው ክስ አቅርቦ ነበር። ኮርፖሬሽኑም ለንደን በሚገኘው ዓለም አቀፍ የግልግል ዳኝነት የሚከራከሩ ባለሙያዎች ለማግኘት ጨረታ አውጥቶ የህግ ባለሙያውን ፕሮፌሰር ጥላውን ተሾመን መርጦ እንዲከራከሩ እያደረገ ይገኛል። በረዳትነትም የኮርፖሬሽኑ የህግ ክፍል ተሳትፏል። የቱርክ ስራ ተቋራጭ በርካታ የክስ አይነቶች ያቀረበ ሲሆን ለነዚሁም ከ800 በላይ ማስረጃዎችን ማቅረቡ ተነግሯል። ኢትዮጵያውያን በብቸኝነት ተከራክረው በማያውቁበት ዓለም አቀፍ የግልግል ዳኝነት ብቸኛ ተከራካሪ ሆነው የቀረቡት ፕሮፌሰር ጥላውን ተሾመ በክሶቹ ላይ መልስ በመስጠት ተከራክረዋል። ሸገር በዘገባው እንዳመለከተው በእንግሊዝኛ በተጻፉ በመቶዎች የሚቆጠሩ ገጾች በሚደርሱ የክርክር ሐሳቦች የሰውና የሰነድ ማስረጃዎችን አቅርበው መከራከራቸው ተገልጿል። የግራ ቀኙን ክርክር ለሁለት ዓመታት ሲያይ የሰነበተው ዓለም አቀፉ የግልግል ዳኝነት ኢትዮጵያ ከቀረበባት አብዛኛው የካሳ ጥያቄ ልትከፍል አይገባትም ብሎ መወሰኑን ሸገር ዘግቧል። በውሳኔ ትንታኔ ላይ ከስራው በፊት ኢትዮጵያ በዶላር የከፈለችው ገንዘብ ተመላሽ እንዲሆንላትም ጨምሮ ተወስኗል። ለኢትዮጵያ ከፍተኛ ጉዳት ሊያስከትል የሚችለው የካሳ መጠን ኢትዮጵያውያኑ ባለሙያዎች ተከራክረው ማስቀረታቸውም በዓለም አቀፍ የግልግል ዳኝነት ብዙ ጊዜ አሸንፋ ለማታውቀው ኢትዮጵያ ብቁ ባለሙያዎች እያፈራች መሆኑን የሚያመለክት ነው ተብሏል። Safaricom Ethiopia ዘንድሮ 47 ቢሊዮን ብር ቢከስርም በሁለት ዓመት ውስጥ ወደ ትርፋማነት እንደሚሸጋገር የኩባንያው ኃላፊዎች ገለጹ። Safaricom Ethiopia በተያዘው በጀት ዓመት ኪሳራ ቢያጋጥመውም በሁለት ዓመታት ውስጥ ወደ ትርፋማነት ይሸጋገራል ተብሎ እንደሚጠበቅ የኩባንያው ኃላፊዎች ተናግረዋል። መቀመጫውን በኬንያ ዋና ከተማ ናይሮቢ ያደረገው Safaricom ኩባንያ ከመጋቢት ወር ባለው የአንድ ዓመት ጊዜ ውስጥ ካገኘው 3 ቢሊዮን ዶላር ያገልግሎት ገቢ 10% ገደማ የሚሆነው የኢትዮጵያ የገበያ ድርሻ እንደሆነ አስታውቋል። ኩባንያው የሚመራበት በጀት ዓመት መጠናቀቁን በማስመልከት ሰሞኑን ይፋ የተደረገ መረጃ እንደሚያመለክተው የሳፋሪኮም ኢትዮጵያ ገቢ ባለፈው ዓመት 2.7 ቢሊዮን ብር የነበረ ሲሆን ዘንድሮ 7.2 ቢሊዮን ብር ደርሷል። የሳፋሪኮም ኢትዮጵያ ገቢ ካለፈው ዓመት ጋር ሲነጻጸር በ207% እድገት ቢያሳይም 47 ቢሊዮን ብር የሚጠጋ ኪሳራ እንደገጠመው ዋና ስራ አስፈጻሚው ዊም ቫን ሄልፑት ገልጸዋል። ይህ ኪሳራ በአብዛኛው ኩባንያው በሚገኝበት ከፍተኛ የኢንቨስትመንት ምዕራፍ ከምንጠብቀው ጋር የተስማማ ነው ያሉት ዋና ስራ አስፈጻሚው ከዚህ በተጨማሪ የኢትዮጵያ መንግስት በሐምሌ 2016 ዓ.ም ተግባራዊ ያደረገው የውጭ ምንዛሬ ግብይት ስርዓት ለውጥ በኩባንያው ላይ ከፍተኛ ተጽዕኖ እንዳሳደረ ተቆሟል። የውጭ ምንዛሬ ግብይት ስርዓት ለውጡ በአጭርና መካከለኛ ጊዜ የሚያሳድራቸውን ተጽዕኖዎች ለመቋቋም እርምጃዎች መውሰዳቸውን የሳፋሪኮም ኃላፊዎቹ አብራርተዋል። እርምጃው በውጭ ምንዛሬ ክፍያ የሚፈጸምባቸው ውሎችን እንደገና መደራደርና በሳፋሪኮም ኢትዮጵያ የተቀጠሩ የውጭ ዜጎችን መቀነስን ያካተተ እንደሆነ የሳፋሪኮም ኩባንያ የፋይናንስ ስራ አስፈጻሚ ዲፕልፓል ለሀገር ውስጥ መገናኛ ብዙሃን አስረድተዋል። የኢትዮጵያ አየር መንገድ ልዩ የሐጅ ጉዞ አገልግሎት በይፋ አስጀመረ። አየር መንገዱ ለሐጅ ተጓዦች ያዘጋጀውን ልዩ የሐጅ ጉዞ አገልግሎት የኢትዮጵያ አየር መንገድ የንግድ ዘርፍ ዋና ስራ አስፈጻሚ አቶ ለማ ያደቻ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋና ሌሎች ከፍተኛ አመራሮች በተገኙበት በይፋ ተጀምሯል። የአየር መንገዱ የንግድ ዘርፍ ዋና ኃላፊ አቶ ለማ ያደቻ በፕሮግራሙ ማስጀመሪያ መድረክ ላይ ባደረጉት ንግግር ለመላው ሙስሊም ማህበረሰብ ለ1446ኛው ሐጂ እንኳን አደረሳችሁ ብለዋል። ኃላፊው አየር መንገዱ ለሐጃጆች ልዩ የመስገጃና የማረፊያ ቦታ ያለው የተቀላጠፈ አገልግሎት መስጫ ዘጋይቶ ክፍት ማድረጉንም አስታውቀዋል። አየር መንገዱ ለሐጅ ተጓዦች የተቀላጠፈ አገልግሎት መስጠትን ጨምሮ በየዓመቱ ከሙስሊሙ ማህበረሰብ ጋር በጋራ በርካታ ተግባራት ሲሰራ ቆይቷል ብለዋል። ወደፊትም በቅርበትና በትጋት ለመስራት ዝግጁ ነንም ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ በበኩላቸው አየር መንገዱ ሙስሊሙን ማህበረሰብ በዚህ ደረጃ ለማስተናገድ መዘጋጀቱ ቁርጠኝነቱን ያሳያል ብለዋል። የኢትዮጵያ አየር መንገድ ኢትዮጵያን በአፍሪካ ብቻ ሳይሆን በዓለም እያስተዋወቀ የሚገኝ የሀገር ምልክት፣ የሀገር ኩራት ነው ሲሉ አክለው ገልጸዋል። የአልኮል ምርቶችን በማህበራዊ ሚዲያዎች ማስተዋወቅ የሚከለክል ረቂቅ ህግ ተዘጋጀም። የኢትዮጵያ ምግብና መድኃኒት ባለስልጣን የአልኮል ምርቶችን በማህበራዊ ሚዲያዎች ማስተዋወቅን በከፊል የሚከለክል የህግ ረቂቅ ተሰናድቷል ብሏል። ኢትዮጵያ ከዓመታት በፊት የአልኮል ምርቶችን በቴሌቪዥንና ራዲዮ ማስተዋወቅ በህግ ማገዷ ይታወቃል። የአልኮል አምራች ተቋማት በአሁኑ ወቅት የተለያዩ ዘዴዎችን በመጠቀም ምርታቸውን እያስተዋወቁና ለበርካታ የማህበረሰብ ክፍሎችም ተደራሽ እየሆኑ ነው ተብሏል። ይህንንም በብዛት በማህበራዊ ሚዲያ እየተጠቀሙ በማስተዋወቅ ላይ ናቸው ተብሏል። የተስፋፋ የመጣውን በማህበራዊ ሚዲያ የአልኮል ምርቶችን ማስተዋወቅ በተቻለ መጠን ለመገደብ ታስቦ የህግ ማዕቀፍ ተሰናድቶ በሂደት ላይ እንደሚገኝ በኢትዮጵያ የምግብና መድኃኒት ባለስልጣን የህግ አገልግሎት ስራ አስፈጻሚ ፍሬ ሰላም ዮሴፍ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። በኢትዮጵያ የምግብና መድኃኒት ባለስልጣን የተሰናዳው ይህ ረቂቅ ህግ ወደ ጤና ሚኒስቴር መላኩንም ስራ አስፈጻሚዋ ጨምረው ተናግረዋል። በመጨረሻም ኢትዮጵያ ከፍተኛ ነው ያለችውን የ50 ሚሊዮን ብር የዲጂታል ሎተሪ ይፋ አደረገች። የኢትዮጵያ ሎተሪ አገልግሎት እንደገለጸው ይህ ዘመናዊ ሎተሪ ከወረቀት ሎተሪ በተጨማሪ በዲጂታል መላ ማለትም በዲጂታል ሞባይል መተግበሪያ አማካይነት አገልግሎት የሚሰጥ ነው ተብሏል። በዲጂታል ሎተሪ ለረጅም ዓመታት በመፋቅ እድለኛ የሚያደርጉት የፈጣንና የቢንጎ ሎተሪዎችም በዲጂታል መንገድ እንደተካተቱ ተገልጿል። ከ50 ሚሊዮን ብር ሽልማት አንስቶ በርካታ የጨዋታ አማራጮች የቀረቡበት ሲሆን በስምንት የኢትዮጵያ ቋንቋዎች መዘጋጀቱም ተነግሯል። የኢትዮጵያ ብሔራዊ ሎተሪ አገልግሎት ይህንን የዲጂታል ሽግግር ለማሳጋት ታምኮን ሶፍትዌር ሶሉሽንስ ከተባለ ቴክኖሎጂ ኩባንያ ጋር እየሰራ መሆኑን ማስታውቋል። አገልግሎቱ በኢትዮጵያ ታሪክ ለመጀመሪያ ጊዜ ከዲጂታል ሎተሪ በተጨማሪ በ50,000 ብር ሽልማት የተከፈተውን የድል በር ወደ 50 ሚሊዮን ብር ከፍ ለማድረግ እንደበቃም ተናግሯል። ብሔራዊ ሎተሪ አስተዳደር በየጊዜው አዳዲስ የሎተሪ እድሎችን ለደንበኞቹ ያስተዋወቀ ሲሆን ከሁለት ዓመት በፊት አድማስ ዲጂታል ሎተሪን ይፋ ማድረጉ ይታወሳል። አድማስ ዲጂታል ሎተሪ ከመስከረም 2015 ጀምሮ ለአንደኛ አሸናፊ 1.5 ሚሊዮን ብር በመሸለም ነበር ከኢትዮ ቴሌኮም ቴሌብር ጋር ስራ የጀመረው። በመቀጠልም የሽልማት መጠኑን ወደ 3 ሚሊዮን ብር ከፍ ያደረገው አድማስ ሎተሪ ደንበኞች የእጅ ስልካቸውን በመጠቀም በ10 ብር የሎተሪ ጣ የሚቆርጡበት የሎተሪ ስርዓት ነው።
ሀገርኛ ሪፖርት